ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ደምስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 16 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዜናችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችን ይከተላል። በዚህም የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በክፍል ሁለት ፕሮግራማችን በአብዲ አብዱላሂ የተደረሰውን ያልተተለው ትውልድ መጽሐፍ ትረካ ክፍል 5 እናቀርባለን። በቅድሚያ ዜና።
የደመራ በዓል በመላ ኢትዮጵያ ተከብሮ ውሏል። በአዲስ አበባ በመስቀል አደባባይ ቁጥሩ እጅግ ከፍተኛ የሆነ ህዝብ በከፍተኛ ስሜት በዓሉን አክብሯል። ዘንድሮ የደመራ በዓል የተከበረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በየቦታው ከፍተኛ ጥቃት በሚካሄድባትና ጥቃቱን ለማስቆም አገዛዙ የዞን ጆሮ ይስጠኝ በማለቱ እጁን አጣጥፎ በተቀመጠበት ወቅት ነው። የቤተክርስቲያኗ ባለስልጣኖች ኢፒፒ ለተባለው የዜና ወኪል በሰጡት መግለጫ ባለፈው ዓመት ብቻ በየቦታው በጥቂቱ 25 ቤተክርስቲያኖች መቃጠላቸውንና በርካታ ካህናትና ምዕመናን መገደላቸውን ተናግረው ችግሩን ለማስቆም አገዛዙ ምንም አይነት እርምጃ ባለመውሰዱ ቤተክርስቲያኗ ቅሬታ እንዳላት ተናግረዋል። አገዛዙ ምንም አይነት እርምጃ ለመውሰድ እየተንቀሳቀሰ አይደለም ያሉት ኃላፊዎች ጥቃቱ በተለያዩ ወገኖች እየተካሄደ መሆኑን ገልጸዋል። የፌደራል ፖሊስ ኮሚሽን በደመራ በዓል ላይ ልሙጡ ሰንደቅ ዓላማና ሌሎች ምልክቶች እንዳይያዙ መከልከሉም ከዚሁ በፊት ተደርጎ የማያውቅና በዓሉን ለማደርዘት የተሰጠ መሆኑን በመግለጽ ዜጎች እያወገዙ ይገኛሉ። በኦሮሚያና በአዲስ አበባ የተስፋፋው የኮሌራ በሽታ የበርካታ ሰዎች ሕይወት ማጥፋቱ ተነገረ። ባለፉት 3 ወራት በኦሮሚያ ብቻ ቢያንስ 16 ሰዎች በበሽታው መሞታቸው የተነገረ ሲሆን በአዲስ አበባም በመስፋፋት ላይ መሆኑን የጤና ባለሙያዎች ገልጸዋል። ህይወታቸውን ካጡት ሰዎች መካከል ብዙዎቹ በሽታው ከያዛቸው በኋላ ወደ ሐኪም ቤት ሳይሄዱ በመቅረታቸውም መሆኑ ተነግሯል። ከ3 ወራት በፊት በአፋርና በሶማሊያ አካባቢዎች የተከሰተው የኮሌራ በሽታ ወደ ቦረና ከዚያም ወደ ምስራቅና ምዕራብ ሐረርጌ በመዛመቱ ከ652 ሰዎች በላይ በሽታው እንደተለከፉ ለማወቅ መቻሉን የኦሮሚያ ጤና ቢሮ አስታውቋል። በሽታው በአብዛኛው የሀገሪቱ ክፍሎች የተስፋፋ ሲሆን በአጠቃላይ ከ20 ሰዎች በላይ መሞታቸውም ተነግሯል። የግብጽ የኢኮኖሚክና የሰብአዊ መብት ማዕከል የሚባለው የሰብአዊ መብት ተከራካሪ ተቋም ሐሙስ መስከረም 15 ቀን ባወጣው መግለጫ ካለፈው እሁድ መስከረም 11 ቀን እስከ ረቡዕ መስከረም 14 ቀን ብቻ ወደ 2000 የሚጠጉ የግብጽ ዜጎች በአልሲሲ አገዛዝ የጸጥታ ኃይሎች የታሰሩ መሆናቸውን ገልጿል። ከታሰሩት ሰዎች መካከል የውጭ ዜጎች አሉበት የተባለን ሲሆን ከነዚህ ውስጥ ከእስላማውያን ጂሃዲ ቡድን ጋር ግንኙነት አላቸው የተባሉ የፓለስታይን ዜጎች እንደሚገኙበት ተገልጿል። ረቡዕ የግብጽ የጸጥታ ኃይሎች 3 የታወቁ ተቃዋሚ ሰዎችን በቁጥጥር ስር ያደረጉ ሲሆን በግብጽ ዋና ከተማ በካይሮ በሚገኙ ማዕከላዊ ቦታዎች በታህሪር አደባባይ ላይ የጸጥታ ቁጥጥር እንዲጠናከር አድርገዋል። ቀደም ብሎ በተደረገው ጥሪ መሰረት አርብ መስከረም 16 ቀን ከስግደት በኋላ በተለያዩ የግብጽ ከተሞች የተቃውሞ ሰልፎች ተደርሰዋል። ሰልፈኞቹ ፕሬዝዳንት አብዱል ፈታህ አልሲሲ በአስቸኳይ ስልጣን እንዲለቁ ከመጠየቃቸውም ሌላ በሀገሪቱ ውስጥ የተስፋፋው ሙስናና የኑሮ ውድነት ኮንነዋል። በግብጽ ፕሬዝዳንት ላይ ተጀምረው የተቃውሞ እንቅስቃሴ ተጠናክሮ ሊቀጥል ይችላል የሚሉ በርካቶች ናቸው። ለለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ከኢሃፓ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 ዋሽንግተን ዲሲ፣ በኢሜይል espic@aol.com ወይም eprp@eprp.com በፖስታ ሳጥን ኢፒአርፒ ፒኦ ቦክስ 73337 ዋሽንግተን ዲሲ 20056
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላም ፍኖቶች። የኢትዮጵያ ህዝብ ተቆጥቶ ሲነሳ ምን እንደሚመስል ለናብይ በማሳየት ላይ ነው። በስልጣን ሰከረውና በዘረኝነት አብደው ህዝብን መናቃቸውን ያው ከወያኔ የወረሱት ነውና ወንጀል ሲፈጽሙብንና ሲጨፍሩብን ቆይተዋል። ግን በእብሪት ተወጥረው የማይነካውን ኦርቶዶክስ ተዋህዶ ሃይማኖታችንን በመድፈራቸው ልካቸውን እያገኙ ነው። ዳንግላ፣ ደሴ፣ ባህር ዳር፣ ኮምቦልቻ፣ ድሬዳዋ፣ ደብረ ብርሃን በሌሎችም ከተሞች በታላላቅ ሰልፎች ተቃውሞ ሲያሰማ የታየው ህዝብ መብቱን ራሱ ማስከበር እንዳለበት ተረድቶ የተነሳ ነው። መሰል የተቃውሞ ሰልፎችና አድማዎች መሰረታዊ ለውጥ እንደሚመጣ አብሳሪ ናቸው። ህዝብ መብቱን ለማስከበርና ዘረኞችን ለማቋቋም መደራጀት አለበት። ዋናው ፍራችንም ይህ መሆን አለበት። የህዝብ ማህበራትና ተቋሞች ጠንክረው ቦታቸውን መያዝ አለባቸው። የተማሪዎች አገር አቀፍ ሰልፎችም መስፋፋት መበረታታት አለባቸው። በፍኖተ መልእክቶቻችሁ አገራድን ትግል የተባለውን ማካሄድ የሚችለው ራሱ የኢትዮጵያ ህዝብ ብቻ ነው የምትሉት ትክክል ነው። በጋራ እንበርታ ሲሉ በሪዩን ካሳ ከጎንደር ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች ሰላምታዬ ለእናንተ እንዲሁም ለፕሮግራሙ ተከታታዮች ይድረስ። ሰለቸን እጅጃልን ብንልም ስለ ጉደኛው ያባይ ግድብ ይለፍፉብናል። ለአመታት ሊያልቅ ሳምንት ቀረ ብሎ ሲዋሹ እንደነበርና ከተፈለጉት ቱፖች አንዱም ሳይሰራ መቆየቱን ጠቅላይ ሚኒስትሩ ራሱ ነግሮናል። ወያኔ ግን ሲዋሸን ነበር። ቦንዱን በልተውታል። ከንፈዳኛው አዜብ አባይ ጸሐዬ ተጠያቂ ናቸው። እስከዛሬ ግን ማንንም አልጠየቃቸውም። አብይም ካይሮ ድረስ ሄዶ ለግብጹ መሪ ለአልሲሲ ወላሂ ግድዋ ይሰራም ብሎ ቃል እንደገባለትም ተዘግቦ ነበር። ገምቢው ኩባንያ ስራ ጀምር ሲባል 600 ሚሊዮን ዶላር እዳ አልተከፈለንም ብሎ እንቢ እንዳሉም ፍኖተ ጠቅሶታል። ሰሞኑን ደግሞ የግድቡ መሰረት ደካማ ነው የሚል ዜና ሸውያለ ነው። ባለፈው ሰሞን የህዝብ ልጅታ ከትግል ለማራቅ ከግብጽ ጋር በጉዳዩ ተጋጨን ሉዓላዊነትን አናስነካም አልን በሚል ያደናግሩን እየሞከሩ ናቸው። እንኳን በመጪው አመት ከብዙ አመታትም በኋላ ይህ ግድብ እንደማይጠናቀቅ ግልጽ ነው አንታረል ሲሉ ኢድሪስ ሐሰን ከደሴ ደብዳቤያቸውን አጠናቀዋል። የከተማው ደብዳቤ የላኩልን ኑር ሰለሞን ከድሬዳዋ ናቸው። የከበረ ሰላምታዬ ለፍኖተ ዲሞክራሲ አዘጋጆችና ለፕሮግራሙ ተከታታዮች ይድረስ። ነብይ የአልሽባብን መልመሎች ያዝ በዚህም ጅቡቲ፣ ሶማሊላንድና ምዕራባውያንም ተባበሩን የሚሉት ሐቅ ነው ወይስ ማደናገር? በበኩሌ ለተንኮላቸው አመቺ ዜና ይመስለኛል። ይህን ሁሉ አመት መጣብን ያልተባለ ሽባብ ዛሬ እንዴት መጣ? ለምንስ? ያ ጃዋር የሚባል ሰይጣን ጎትቶ አመጣቸው? አዎ ከተባለ ጃዋር ያው የናብይ አጋርና አባል ነውና በጉዳዩ ናብይም አሉበት ማለት ነው። ወይስ ኦርቶዶክስ ተዋህዶ ሃይማኖት የተነካ ብሎ በሚሊዮን ስለተነሳ ይህንን ለማስቆም ነው አልሽባብ መጣ የተባለው? ያልሽባብ ዓላማ ህዝብ በተሰበሰበበት ቦምብ ሊያፈነዳ ነው መባሉ ሰልፋቱጡ የሚለውን መልእክት ለማስተላለፍ መሆኑ ይታያል። የተቃውሞ ሰልፋችን ይቀጥል፣ አድማችን ይፋፋም፣ ትግላችንን ኦህዴድም አልሽባብም አያደናቅፉትም፣ ድል ለኢትዮጵያ ሲሉ ኑር ሰለሞን ከድሬዳዋ ደብዳቤያቸውን አጠናቀዋል።
የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች የችን ደብዳቤ በደብዳቤዎች አምድ መርሃ ግብር ላይ ታቀርባችሁን ላኩላችሁ። ይህ ዘመን ይህ ወር ይህ ያለንበት ወቅት ከምን ጊዜውም በላይ በሀገራችን ሁለንተናዊ ጉዳዮች ላይ የምንመክርበት የምንዘክርበት ሊሆን ግድ ነው። በዚህ በፍኖተ ስለ ህዝብ መራብ፣ መፈናቀል፣ መገደል፣ ስለ የኑሮ ውድነት ሰማይ መጠቃት፣ ስለ ወጣቶች ስራጥነት፣ ስለ ፖለቲካዊ ግድያዎች፣ ሌብነትና ዝርፊያዎች፣ ስለ አደርባዮችና ስለ አመንዝራ የፖለቲካ ማጋጣዎች፣ ስለ ትምህርትና ጤና ጥራት መውደቅና የኋሊት መጓዝ፣ ስለ በነጻ ገበያ ስም የርካሽ ሸቀጦች ማራገፊያ፣ የካፒታሊስት ስርዓት ወዘተ ተደጋግሞ ተነግሯል። የሚሰማ ጆሮ ያለው ሰምቷል። የሚያዳምጥም ህሊና ያለው አብላልቶታል። ግን የተጨበጠ ምላሽ መስጠት ያዳገተ ይገኛል። መርዘኛው የጎሳ ፖለቲካ የዛሬ 29 ዓመት ይነግሩ የነበሩ ዘግናኝ ውጤቶችን እያሳየንም በህብረት ለህብረት መቆም የመንከር የማይጨበጥ መሆኑን ቀጥሏል። ቀደም በአሶሳ፣ በበደኑ፣ በአርባጉጉ፣ በአረካ በሺዎች የሚቆጠሩ ሰዎች በማንነታቸው ባስተቃቂ ሁኔታ መጨፍጨፋቸው ተደጋግሞ ተነገረ። ቀጥሎም በኦጋዴን፣ በጉራ ፈርዳ፣ በጋምቤላ፣ በወለጋ፣ በወልቃይት፣ በራያ ወዘተ ሰዎች በሚናገሩበት ቋንቋ ማንነታቸው እየተፈረጀ ተጨፈጨፉ። ሰማን ግን ዝም አልን። በአጋሮ፣ በጅጅጋ፣ በማጀቴ፣ በአጣዬ፣ በካራቆሬ ሰዎች በእምነታቸውና በሚናገሩት ቋንቋ እየተፈረጁ በስለት በጥይትና በፈንጂ ተገደሉ። ካህናት ታረዱ። አብያተ ክርስቲያናት ተቃጠሉ። ቅርሶች ተዘረፉ። በይርጋለም፣ በሐዋሳ፣ በወንዶ፣ በአለታ ወንዶ፣ በሀገረ ማርያም ወዘተ ሰዎች በሚናገሩት ቋንቋ ማንነታቸው እየተፈረጀ በስለት በጥይት በፈንጂ በእሳት በአስተቃቂ ሁኔታ ተገደሉ። ለሁሉም ድርጊቶች የፈጠነው ምላሽ ግን ዝምታ ከዚያ ባለፈ ካንሰር መጣጣ ነው። የተባበረ ድምጽ ማሰማት በህብረት እየታገሉ የሚቃጡ ዘረኛ ጥቃቶችን እየመከቱ የሀገርን ህልውና ለማስጠበቅ ዘመቆም የማይታሰብ የሆነ ባጀብ። ለምን እንዲህ ሆነ? ያክሚን አጭር መልስ ለመመለስ እንደ ቅላን ገጠብን በተቀደደልን ቦይ ተወሰነን መፍተስን እንደ እውቀት እንደ ብልሃት በመቁጠራችን ነው። ብዙዎቻችን የሀገራችንን ተጨባጭ የፖለቲካ ሁኔታ ከትርምሱና ከጫጫታው ባሻገር አይኖቻችንን ከፍተን ማየት ስለተሳነን ነው። ጥቂት የማይባሉ ደግሞ አንዴ የወቅቱን የጨረባ ፖለቲካ እንደ ገጸ በረከት በመቁጠር ራሳችንን አነውልለን ስንቱን ብሩህ አምሮ መርዘናል። እንድና የተደረግ ነው የኢትዮጵያ ጠላት ወያኔ ህወሓት ብቻ ወይም ወያኔና የአማራ ሊቃኖች አንዳንዴ ደግሞ በጨረፍታ ኦነግ እንደሆነ ነው። እውነቱን የኢትዮጵያ ህዝብና የሀገራችን ጠላቶች ያለክ በሚባለው ጭምብል ስር የተሰለፉ የጎሳ ድርጅቶችና የነሱ ሸሪኮች ሲሆኑ በዚህ ወቅት ደግሞ መደመር በተባለ ጅል የፖለቲካ ቁማር የተሳቡና ያሁኑ አምባገነን ኮሎኔል አማካሪ በመሆን ህዝብን ያደናገሩ የሚገኙ ሁሉ የሀገር ደመኛ ጠላት ተብለው ሊፈረጁም ሊወገዙም ይገባል። በሀገር ሀቅና ለህዝብ የሚታገሉ ድርጅቶችን ለማወቅ እነማን ህዝባዊ ስብሰባ እንኳን አዲስ አበባ መቀሌን ጨምሮ በተለያዩ አካባቢዎች ማካሄድ እንደሚችሉ መጠየቅና የተገኘው ምላሽ በጥሞና መመርመር አንዱ ሲሆን ሌላው ደግሞ በአመት አንዴ በቴሌቪዥን ድቅ ይያሉ የባጥ የቆጡን ጠባጥረው በህዝብ ስም የተመደበላቸው ዳረጎት እየበሉ ያሉም ህዝብ አንቅሮ የተፋቸውም አሉ። የሚገርመው የአንዳንድ ተደማሪ ድርጅት መሪ ተብዮች የአምባገነኑ ኮሎኔል ንግግሮችን በመተንተን ሲያስረዱ የመደመር ትርጉምን በተጨባጭ ያሳዩን መሆኑን ህዝብ መነጋገሪያ አድርጓቸዋል። አንዳንድ በእድሜና በበሽታ የማጠቁ የኢሃፓ አንጃን ጨምሮ ወደ አገር ቤት የመጡበት ምክንያት በሁለት ቢላው አለመብላት ማለትም ይኖሩበት ከነበረው የአውሮፓ ሀገር ወይም አሜሪካ ይከፈላቸው የነበረውን የማህበራዊ ዳረጎት ላይ በፖለቲካ ድርጅት ስም የሚከፈለውን ገንዘብ ለመብላት አንዳንዶችም ባልሰሩበት የጡረታ አበል ክፍያ እየጠየቁ እንደሆነም ተመቻለውና ዋናው አላማው ህዝብና ሀገር ሳይሆኑ ልጥጡ ሆዳቸው መሆኑን እናስተውል። አሁን የሀገራችን የፖለቲካ ሁኔታን አይነ ህሊናችንን ከፍተን ካየነው አጨናቂ የፖለቲካ ቀውስ ውስጥ ነን። እንደ ኦነግ የመሰሉ የጎሳ ድርጅቶች የግንጠላ ሴራቸውን እያራገቡ ከዚህ ቀደም የፈጸሟቸው የህዝብ ጭፍጨፋዎችን አድራጊው ህወሓት ብቻ መሆኑን በመግለጽ ቡትቶ መጻፍ ያጣፈ በማስተራጨት ላይ መሆኑን በጥሞና ነው። ኦነግ በማንነት ሳቢያ ግድያ ይፈጽም የነበረው ያኔ በወታደራዊ አገዛዝ ዘመንም ነበርኩ። ጃራ በሚባል አረመኔ ይመራ የነበረው የኦነግ ተዋጊ ጦር በጋራ ሙለታና አካባቢው በመንግስት ስራ በመምህርነት በጤና ረዳትነትና በተለያዩ የመንግስት ስራና ባነስተኛ የንግድ ስራ ተሰማርተው የሚገኙ አማርኛ ተናጋሪ የሆኑትን ነፍሰ ጡሮችን ሳይቀር በሚንጫና በገጀራ ባስተቃቂ ሁኔታ መጨፍጨፉን ገዳ የሆነ ሲረሳ እኛ የተገዳዮቹ ቤተሰቦች አንረሳውም። የቱንም ያህል የስም ማስተማሪያ ውሸት ቢደረደር ኦነግ ከህወሓት ባልተናነሰ አረመኔ ቡድን ለመሆኑ ሀገር የሚያውቀው ነው። ሺህ ውሸት ቢደረደር በኦነግ የተጨፈጨፉ ወገኖቻችን ድምፅ ጮሆ ያጋልጣል። ኦህዴድ የተባለው የወያኔ ቡችላም ቢሆን በለውጥ ስም በሻሸመኔ ክቡርን የሰው ልጅ ዘግዝቆ አስጠጥሏል። ታሪክ ነውና አይረሳም። ሌላው ከአባይ ግድብ ጋር በተያያዘና እንደ አልሸባብ ከመሰሉ ጽንፈኛ ድርጅቶች ጋር እየተካሄደ የሚገኘው የጸብ አጫሪነት የፖለቲካ ጨዋታ በአጭር ጊዜ ውስጥ ወደ ግጭት ሊያመራ እንደሚችል መገመት አያዳግትም። በሌላው አንጻር ሚኒሊክ ቤተመንግስት የተፈረው ህዝበኛው ቡድን እየተጓዘ ያለው ወደ ፍጹም ፈላጭ ቆራጭነት ሲሆን ይህንኑ ለማጽናት እንዲያስችለው ወገንተኝነትና ሙስና የብሱን እንዲነፋ አድርጓል የወታደራዊ አገዛዝን ለማስፈን ዳርዳርታው እየታየ መሆኑ ይስተማኛል። በደብዳቤ መነሻ እንዳነሳሁት የሀገርን ህልውና ለማስጠበቅ በህብረት የመቆምና የመታገል ጥያቄ ከምን ጊዜውም በዚህ ወቅት ቅሌን ጨርቄን የማያሰኝ ጉዳይ ነው። ተባብረን ለሀገራችን ዘብንቁም ሲሉ ደብዳቤያቸውን ያደረሱን አበጋስ ናቸው ከወልቂጤ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላምና ጤና ለእናንተ ይሁን ዘንድ የዘወትር ምኞቴ መሆኑን በቅድሚያ አገልጽላችኋለሁ። ወያኔ ኢህአዴግ በ28 ዓመታት ውስጥ የመድበለ ፓርቲ ስርዓት በኢትዮጵያ እንዳይኖር በሩን ጥርቅም አድርጎ ዘግቷል። ተወዳዳሪ በሌለበት በማይመረጥ የስም ምርጫ 100% አሸንፍ እያለ ራሱን ሲያሞካሽም እያዳመጥን እየተመለከትን ባሽተናል። ልማታዊ መንግስት ነኝ እያለ መኮፈሱን እናውቃለን። ወያኔ ኢህአዴግ 100 ዓመት ኢትዮጵያን እንደሚገዛም እርግጠኛ እንደነበር እንኳንስ ወያኔዎች እንዳሻንጉሊት የጎለቷቸው እና ኃይለ ማርያም ደስታለኝም ሲያላዝኑብን እንደነበር የምናውቀው እውነት ነው። ለውጥን ሳይሆን ሹምሽርን እንደ ለውጥ ተቀበሉልን ባይ ከሃዲና ዘረኞችን በሚኒሊክ ቤተ መንግስት ጎልተው ኢትዮጵያን እጅግ አስከፊ ለሆነ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ቀውስ ውስጥ እያስገቧት ይገኛሉ። የሀገሪቱ ማይክሮ ኢኮኖሚ መቃወስ አለ የማንለው እነሱም ያልታገሉት እውነት ነው። የፍጆታ እቃዎች ጥረቱ ቀጥሏል። ህገወጥ የንግድ ተቋማት እንዳሽን እየፈሉና እየተስፋፉም ይገኛሉ። ሚዛን የሳተ የሀብት ክፍፍል ዳሪም በስፋት ይስተዋላል። አብዛኛውን የህዝብ ክፍል የሚይዘው የህብረተሰብ ክፍል ገቢ መጠንና የሀገሪቱ ገበያ የማይገናኙ ከሆነ አመታትን አስቆጥረዋል። አብዛኛው ህብረተሰብ ከገበያው እየወጣ ይገኛል። ከፍተኛውን መጠን የያዘው ወጣት ክፍል የሥራ አጥ መጠኑ በየጊዜው እያሻቀበ እንጂ ሲገታ አይስተዋልም። የሚፈጠሩ ሥራዎች መጠን ማነስ ብቻ ሳይሆን ተደራሽነታቸውም ዛሬም ብሔርንና የፖለቲካ ታማኝነትን ቅድሚያ የሚሰጡ ናቸው። የሀገሪቱ ናፍ በዘመኑ ፖለቲካ ተገንነት ወይም አጋዥነት የከበሩ ባለሀብቶችም ኢላማቸው ልክ እንዳገዛዙ ሆነው የተቀረጸው በመሆናቸው ዘረኞችና ጠባቦች ናቸው። እነሱም የሥራ ዕድል የሚፈጥሩት ለዘመዶቻቸውና ለአገዛዙ አገልጋዮች ብቻ ነው። እነዚህ ባለሀብቶች የሚፈጥሯቸው የገቢ ማስገኛና የሥራ ዕድል መፍጠር የሚችሉ ተቋሞቻቸው ሳይቀር ዘርን፣ ብሔርን መሰረት ያደረጉ ናቸው። ባንክና የመድን ተቋሞችን ለአብነት መጥቀስ ይቻላል። የኦሮሞ፣ የትግሬ፣ የጉራጌ፣ የአማራ፣ የደቡብ ባንክና መድህን ድርጅቶች በአብዛኛው ባለቤትነታቸውም ሆነ በውስጥ የሚቀጠሩ ሰራተኞች ሁሉ ያው የባንኮቹና መድህን ድርጅቶች ባለሀብቶች ብሔር ተወላጆች ናቸው። አዲሶቹ ሹሞች በወያኔ ዘረኝነት፣ ከፋፋይነት፣ ጸረ ኢትዮጵያና ጸረ ህዝቧ ከሆነው ወያኔ ተወልደው ማዕዱን እየተቋደሱ ያደጉ ቡድኖች ናቸው። አዲሶቹ ሹሞች የ28 ዓመታት የብሔርና የቋንቋ ክፍፍሉ አነሰን ብለው የሃይማኖት ልዩነትን እያሰፉና ሃይማኖታቸውን እየወገኑ ቀደምት ሃይማኖቶችን ለማጥፋት አዲስ እቅድ ይዘው በመንቀሳቀስ ላይ ይገኛሉ። አዲሱ ሹም የማይመረጥ ምርጫን ነው እየመረጠ ያለው። የፖለቲካ ስልጣንና የባዕድ ሃይማኖትን ለማስፋፋት በሌላ በኩል ነባር ሃይማኖቶችን ውስጥ ጣልቃ እየገቡ የሃይማኖት ግጭቶችን በማራመድ 21ኛው ክፍለ ዘመን ላይ ሆኖ ማሰብ መሞከርና ማድረግ አይጠበቅም፣ ነውረኛም አሳፋሪም ተግባር ነው። በአውሮፓ እና አሜሪካ በትውልዳቸው ቅቡልነት አጥተው እየደከሙና እየጠፉ ያሉ ሃይማኖቶችን በኢትዮጵያ ምድር ነባር ሃይማኖቶችን እያጠፉ ለማስፋፋት መሞከር አሳፋሪም ነውረኛም ተግባር ነው። የአዲሱ ሹም ሃይማኖት መሪነን ባዮች ጊዜያችሁ ዛሬ ነው ተብለው እንደ ብዱሻ ሲቀነዘነዙ እየተመለከትን ነው። ሃይማኖትን በነጻነት ማራመድ ማመን መብት ቢሆንም የሌሎችን ሃይማኖት የፖለቲካ ስልጣን ማሰሪያ በማድረግ ለማጥፋት ወይም ለማዳከም መሞከር ግን ከወንጀልም በላይ ወንጀል ነው። የአዲሱ ሹም ሃይማኖት ተከታዮች መሪዎች በኦርቶዶክስ ቤተክርስቲያናትና ገዳማት እንደ ፖለቲካ ካድሮች በአልባሳት በአነጋገር እየተመላለሱ መቅነዘነዛቸውን እያየን እየተመለከትን ነው ስንል ባዶ ጩኸት ማሰማታችን እንዳልሆነ ይታወቅልን። በአይናችን በየዕለቱ የምንመለከተው እውነት ነው። እነከሌ እነከኔ ብለን በዚህ ተልኮ ተሰያሚዎችን መዘርዘር እንችላለን። እነ ስብሐት እነ መለስ ዜናዊ ትላንት ሲነግሩን የነበረው ጸረ ኦርቶዶክስነታቸውን ጸረ እስላምነታቸውን እንደነበር የምንረሳው ጉዳይ አይደለም። አዲሱ ሹምም ከዚህ የተለየ ነገር እያደረገ እንዳልሆነ መመርመር መከታተልና ማወቅ ግድ ይላል። በሬ ካራጁ ጋር እንዳይሆንብን ወዳጅ ብሎ መተቃቀፍ ጎጃችን እንጂ ጠቃሚያችን ጠላታችን እንጂ ወዳጃችን እንዳልሆነ መረዳት ዛሬም ጊዜው አልመሸም። የሲኖዶስን በሁለት ለመክፈል ወያኔ ኢህአዴግ የሸረበው ሴራ ለኢትዮጵያ ሕዝብ ምስጢር አልነበረም። የአዲሱ ሹምና ግብረአበሮቹ እነ ጅዋር ምንም አዲስ ነገር አይደለም እያደረጉ ያሉት። የኢትዮጵያን ሲኖዶስ ከፍሎ የኦሮሚያ ሲኖዶስን ገንጥሎ ለብቻው ለማቋቋም የተሸረበውና እየተሸረበ ያለው ሴራ የጠባብና የጽንፈኛ የፖለቲካ ድርጅት አቋም አካል መሆኑን መረዳት ይገባል። ማንኛውንም አይነት ሃይማኖት ማምለክ መፍጠር መነጠልን ጨምሮ መብታቸው ቢሆንም የሌላውን ሃይማኖት የማክበርና ያለመንካት ግዴታ እንዳለባቸው ለተሳናቸው ሃይማኖታቸውን እናጠፋለን ለሚሉ ሐሳይ መሲዎች አቡነ ጴጥሮስ አስተምረውን አልፈውናልና ታቀቡ ልንላቸው ይገባል። ጥሩነሽ ደምስ ነኝ ከሰንዳፋ።
የተባበረው ህዝባዊ ትግል ኢትዮጵያን ለዜጎቿ ሁሉ የእኩል አገር ማድረጊያው ብቸኛ መንገዳችን ነው። ወያኔ እያጠቡት ያልፋል እየመከሩት ይጠፋል እንዲሉት አይነት ነው። ወያኔ ከጽንሱ ደደቢት ጀምሮ የውሸት ትርክቶችን ሊናዘዝ ሲፈልግ አንድ እውነት መሳይ ግን ውሸት የሆነ መነሻን ይናገርና 10 ውሸቶችን መደረት የተለመደ ባህሉ ነው። ወያኔ እወዳለሁ እያለ የሚጠላ እጾማለሁ እያለ ከሚበላ ወስላታ ሰው የተለየ ባህሪ የለውም ተግባርም የለውም። የመቀሌውን የነሐሴ 2011 ዓመተ ምህረት ጣምራ ጸረ ኢትዮጵያ ኃይሎችን አሰባስቦ በድምጽ ወያኔ ቴሌቪዥን የለቀቁትን አሻሮና ቆሎኒ መደባለቅ የውሸት ትርክታቸውን እንመልከት። ወያኔና ኦነግን ወክለው የተናገሩት የኢትዮጵያ ተማሪዎች እንቅስቃሴ አካሎች ነበርን የወጣነውም ከተማሪዎች እንቅስቃሴ ውስጥ ነው ሲሉ ሰምተናል ተመልክተናል። በተማሪዎች እንቅስቃሴ ዘመን የድሜ አቻ መሆን ወይም በኢትዮጵያ ተማሪዎች እንቅስቃሴ ዘመን በዩኒቨርሲቲ ተማሪ መሆን የዚያን ዘመን የተማሪዎች እንቅስቃሴ አካል አያስብልም። ወያኔ ኦነግ ወይም ሌሎች ዘረኞችና ጽንፈኞች የተማሪዎች እንቅስቃሴ አካል ሊሆኑ እንደማይችሉ እግድ የሚጥልባቸው ግለሰብ ወይም ቡድን አይደለም። የትውልድ አከፋፈል ማህበራዊ ሳይንስ ነው። የፖለቲካና የኢኮኖሚ አስተያየታቸው ከተማሪዎች እንቅስቃሴ ዓላማና የትግል ግብ በተጻራሪ የቆሙና የየራሳቸው ጸረ ኢትዮጵያ ጸረ ህዝብና ጸረ ዲሞክራሲ አቋም የያዙ ስለሆነ ከተማሪው ትግል በተቃራኒ የቆሙ ናቸው። የተማሪው ትግል ዓላማና ግቡ ዲሞክራሲያዊት ኢትዮጵያን የዜጎቿ አንድነት አብሮነት እኩልነት የተረጋገጠባት አገርን ለመመስረት እንጂ ኢትዮጵያ ትበጣጣስ አገራዊ ሉዓላዊነቷ ይደፈር አንዱ ብሔር በሌላው ላይ የበላይ ሆኖ ይንገስ የሚል አቋም አልነበረውም። በመሆኑም የተማሪዎች እንቅስቃሴ ዲሞክራሲያዊ ትግል እንጂ ባንዳን ከጀግና ዘረኛና ጠባቦችን ከሀገራዊ አርበኞች ጋር ያደባለቀና ያቀላቀለ አልነበረም። ዋለልኝ መኮንን በኢትዮጵያ ተማሪዎች ትግል ታሪክ ውስጥ በግንባር ቀደምትነት ከሚጠቀሱት አንዱ ነበር። ዋለልኝ አንደበተ ርቱዕ የበለጸገና የሰፋ ጽንሰ ሐሳባዊ ግንዛቤ የነበረው ጠንካራ ኢትዮጵያዊ ጀግና እንጂ መንደርተኛ ጠባብ ዘረኛ ጸረ ኢትዮጵያ ጸረ ህዝብና ጸረ ዲሞክራሲ እንዳልነበር በቅርብ የሚያውቁት ጓዶቹ ይመሰክሩለታል። ዋለልኝ መኮንን በኢትዮጵያ በነበረው አገዛዝም ሆነ በቀድሞዎቹ አገዛዞች የነበረ የብሔር ብሔረሰቦች ጭቆና የነበረ መሆኑን በወቅቱ በአደባባይ አፍረጥርጦ የተናገረ ጀግና ነበር። ኢትዮጵያ ዛሬም ከብሔር ብሔረሰብ ጭቆና ውስጥ ያለች እንጂ ከብሔር ብሔረሰቦች ጭቆና የጸዳች አይደለችም። የዛሬዎቹ ጸረ ኢትዮጵያ የሆኑ ዘረኞችና ጠባቦች የኢትዮጵያ ተማሪዎችንና ዋለልኝን ለፖለቲካ ጠቀሜታ ሲሉ በየመድረኩ መነሻ ያድርጓቸው እንጂ ከነሱ ተግባር ዓላማ ጋር ተጻራሪዎች ናቸው። ምክንያት ካሉ የተማሪው ትግልም ሆነ ዋለልኝ መኮንን ዴሞክራሲያዊ ፍርአትን በኢትዮጵያ ሀገራችን እውን ሆኖ የዜጎቹ አኩልነት እንዲረጋገጥ ታገሉ እንጂ ያንተ ብሔር አፋኝ ገዥነትና ዘረኝነትን ለማንገስ አልታገሉም። እንደነ በቀለ ገርባ ህዝቅኤል የመሳሰሉት ዘረኞች የኢትዮጵያ ብሔር ብሔረሰቦች የጋራ ታሪክ ባህል የጋራ ስነ ልቦና የላቸውም ብለው የኢትዮጵያ ተማሪዎች ትግልም ሆነ ዋለልኝ መኮንን የክህደት ጩኸትን አላስደመጡም። በሌላ በኩል ከዚያ ዘመን ትውልድ ውስጥ የነዚህ ዘረኛና ጠባብ ቡድን አረማሞች እና እንክርዳዶች አልወጡም ማለት አይደለም። ወያኔዎች ከአምሳያዎቻቸው የሆኑ ጠባቦችና ዘረኞችን ወደ መቀሌ ጠርተው እንዲጮሁ ካደረጓቸው በኋላ እንደ ሽፋን ተጠቅመውባቸዋል። የዋለልኝ መኮንን የብሔር ብሔረሰቦች ጭቆና መፍታት የሚቻለው በመገነጣጠል ሳይሆን በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ፍርሃት መሆኑ ከመቀሌዎቹ ጥምር ዘረኛ ቡድኖች ከነገነጣጠል ጥያቄ በእጅጉ የተለየ መሆኑን የዛሬው ትውልድ ሊረዳው ይገባል። በዜጎቿ ወይም በብሔር ብሔረሰቦቿ መፈቃቀር መተባበር ላይ በተመሰረተ ዴሞክራሲያዊ መላ ይፈታ ማለቱ የብሔር ብሔረሰቦችን ጥያቄ የዴሞክራሲ ጥያቄ አድርጎ መቀበል መፍትሄውም በብሔርና አገራዊ አንድነት ላይ በተመሰረተ ዴሞክራሲያዊ ፍርሃት ምስረታ ከዛሬዎቹ እንገነጣጣልባይ ጸረ ዴሞክራሲ ቡድኖች የዋለልኝ አቋም የተለየ እንደነበር መረዳት ይገባል። ዋለልኝ መኮንን የኢትዮጵያ የብሔር ብሔረሰብ ጭቆና ፈጣሪዎች አገዛዞቹ መሆናቸውን አበሰረ እንጂ እንደ ወያኔ ወይም ኦነግ ያማራውን ህዝብ ጠላት አላደረገም። ህዝብ ለህዝብ ጠላት ሊሆን አይችልምና ነው። በመቀሌው የጥምር ዳግማዊ 1983 ዓመተ ምህረት በርካታ ከህሊናቸው የተጣሉ ከአገርና ህዝብ ህልውና በላይ ለራሳቸው ጥቅም የሚጮሁ በርካታ ጸረ ኢትዮጵያ ኃይሎችን ክህደትን ውሸትና ውሸታምነትን መመልከትና መታዘብ ችለናል። የወያኔ የ1968 ዓመተ ምህረት መታገያ ማኒፌስቶ ከ44 ዓመታት በኋላ ማኒፌስቶው ላይ የአማራ ህዝብ የትግራይ ጠላት ነው ብለን አልጻፍንም፣ የአማራውን ህዝብ ዛሬም የትግራይ ህዝብ ጠላት ነው የሚል አቋም የለንም የሚለው ትልቁ ውሸት ግን ቀልቤን ስቦታል። ማኒፌስቶውን ካዘጋጁት የወያኔ አባላት ውስጥ አንዱ ነኝ ባይ አዲስ ካሃዲ በማኒፌስቶአችን ላይ የአማራውን ህዝብ የትግራይ ህዝብ ጠላት አድርገን በፍጹም አላስቀመጥንም እያለ ሲሸመጥጥ በተደጋጋሚ በመስማቴና በመመልከቴ ነው ይህችን ደብዳቤ ለመጻፍ የተገደድኩት። ማኒፌስቶ በነማን እና በየትኛዎቹ ወያኔዎች እንደተዘጋጀ ጠንቅቆ ለሚያውቀው የኢትዮጵያ ህዝብ እኔ አዘጋጅ ነበርኩ ማለቱ በራሱ በውሸት ላይ ውሸት ነው። ሰውየውን አዛውንቶቹ በሊያሉትን አለ እንጂ አዘጋጅ እንዳልነበር ይታወቃል። ፍጹም ውሸት። በዚህም ወያኔ በውሸት ተወልዶ በውሸት ያደገና ያረጀ ስለሆነ ስለእውነት ማስተማር አይቻልም። ትውልድ ያገርም የወገንም መልህን ነው ኃላፊነትንም ተረካቢ ነው። ትውልድ በአግባቡ ካልተያዘ ግን እንዳዛውንቶቹ ወያኔዎች ጸረ ኢትዮጵያና ጸረ ህዝብ የሆነ አቋም አራማጅ መሆኑ የማይቀር ይሆናል። የዛሬው ትውልድ በማወቅም ይሁን ባለማወቅ ወይም ከጨፍን ጥላቻና ፍቅር ይሁን አገሩንና ወገኑን መጥቀም የሚችለው በአገራችን ስር ሰዶ የባጀውን ዘረኝነትንና የውሸት ትርክቶችን ሲጸየፍ ብቻ ነው። የፍቅርና የመተባበር እንዲሁም የመቻቻል ባህልን በውስጣቸው ሲያሰርጹ ብቻ ነው። የዘመናችን ዘረኞች ከአዳምና ሔዋን ልጅነት የዘለለ የኢትዮጵያ ብሔር ብሔረሰቦች የጋራ ባህል ታሪክ ስነ ልቦና የለንም ባዮች ናቸው። በአገራዊ አንድነትና እኩልነት ላይ እምነት የሌላቸው ናቸው። ለቡድን እኛነት እንጂ ለአገራዊ እኛነት የማያስቡ ስግብግቦች ናቸው። ለእኛ ቡድን የበላይነት እንጂ ለሁላችንም ኢትዮጵያውያን እኩልነት የማይጨነቁ ጸረ ዴሞክራሲ ናቸው። ሁሉም የአማራ ህዝብ ጠላታችን ነው ባዮች ሁሉም ለአማራ በአማራ ህዝብ ላይ ጥላቻ ነዢዎች ናቸው። በእነሱ ቤት ኢትዮጵያ በአማራ ገዢዎች ብቻ ተገዛች እንጂ በህብረ ብሔራዊ አንድነት አገዛዝ ስር የነበረች መሆኗን መቀበልና ማመን የተሳናቸው ናቸው። የንጉሱንና የወታደራዊውን አገዛዞች እነማን ነበሩ የገዙት ብሎ መጠየቅ ይቻላል። የደርጉ ምንድነው መንግስቱ ኦሮሞ ፍሳደስታ ትግሬ ፍቅረ ስላሴ ወግደረስ አማራ ተካት ሁሉ ደበላዲን ሳወዘተን መጥቀስ ይቻላል። ጨቋኝ አገዛዝን ከመታገል ይልቅ ህዝብን ጣላት አድርጎ መታገል በተግባርም በመዋል የወያኔ ማኒፌስቶ በግንባር ቀደምትነት ተጠቃሽ ነው። ኢትዮጵያ በመጽሐፍ ቅዱስ ከ44 በላይ በሆነ አውንታዊ ሁኔታዎች በተደጋጋሚ እንደተጠቀሰችው ወያኔ ደግሞ በማኒፌስቶ ላይ ከገጽ 1 እስከ ገጽ 33 ባሉት ላይ የትግራይ ህዝብ ጣላት ያማራው ህዝብ መሆኑን ባሉታዊ ጽፎታል። እነሱ ቢክሩትም ሙኝና ወረቀት ያዘውን አይለቅም እንደሚባለው ማኒፌስቶ እውነተኛ ምስክርነቱን ይሰጣል። ላብነት ያህል ገጽ 15 አምድ 1 ላይ ራስን መጣል በሚል ንዑስ ርዕስ ስር የትግራይ ህዝብ ሰብአዊና ፖለቲካዊ መብቱን ተነፍጓል። ይህም በደል በጨቋኛ የአማራ ብሔር ሆን ብላ እንደ መንግስት መመሪያ አድርጋ ስትሰራበት ቆይታለች ይላል። ገጽ 18 አላማና ስራው በሚል ንዑስ ርዕስ ስር እንዲህ ይላል። የትግራይ ህዝብ ብሔራዊ ትግል ጸራ የአማራ ብሔራዊ ጭቆና፣ ጸረ ኢምፔሪያሊዝም እንዲሁም ጸረ ንዑስ ከበርቴ ጠጋኝ ለውጥ ነው እንደለ ከማኒፌስቶ ላይ የተወሰደ ነው። ወያኔ መሰረታዊ ቅራኔውና ጸቡ ከጨቋኝ አገዛዝ ጋር ሳይሆን በአማራው ህዝብ ላይ ያነጣጠረ ስለመሆኑ ከማኒፌስቶ በላይ ተግባራቶቹም ምስክርነታቸውን ይሰጣሉ። ጥቂቶቹን እንመልከት። ከ1967 እስከ 1970 ዓመተ ምህረት በትግራይ ክፍለ ሀገር አጋሜ፣ አድዋ፣ ክልታውላሉ አውራጃዎች ውስጥ የአባይ ሐሰሲን ከሳቀስ ከሱ ጋር የተባበሩና የወገኑ የትግራይ ተወላጆችን ኮርኮር አምሃራ ይሏቸው እንደነበር አስታውሳለሁ። ያባ ህብረ ብሔር የሆነ ድርጅት መሆኑን ይያወቁ ያማራ ቡችላዎች ወይም ወርንጭላዎች ይያሉ መሳደባቸው አማራ ጸይነታቸውን ገላጭ ቃል ነው። ከ1983 ዓመተ ምህረት በፊት በወልቃይት፣ በጠገዴ፣ በሁመራ ወዘተ አማሮችን በጅምላ ይጨፈጨፈው አስሮ እስር ቤት እንዲሞቱና እንዲሰቃዩ ያደረገው መሬቶቹንም በኃይል ወደ ትግራይ እንዲካለሉ ያደረገው ያማራው ህዝብ አይረሴ ትዝታ ነው። የወሎ ራያ የሰቆጣ ኮረም መሬቶችና ዝርፊያም ሆነ የዜጎች ጭፍጨፋና ማፈናቀል ሌላው የወያኔ ያማራ ህዝብ ጠሊታነቱ መግለጫ ነው። ወልቃይቶችና ጠገዴዎች በወያኔ የተጨፈጨፉትና ለስደት የተዳረጉት እኛ ወልቃይቶች ወይም ጠገዴዎች እንጂ ትግሬዎች አይደለንም፣ ወልቃይት ጠገዴ ሁመራ ጠለምት የጎንደር እንጂ ትግራይ አይደለም በማለታቸው እንጂ ወንጀል ፈጽመው አልነበረም። የወሎ ራያዎችም ቢሆኑ እንደዚያው እኛ ራያዎች አማሮች እንጂ ትግሬዎች አይደለንም፣ መሬታችንም የኛ እንጂ እናንተ አይደለም በማለታቸው ነው እየተጨፈጨፉና እየተፈናቀሉ ያሉት። ወያኔ በ1983 ዓመተ ምህረት በአጼ ምኒልክ ቤተ መንግስት ገብቶ ስልጣን ከጨበጠ በኋላ ከነኦዴድ፣ ብአዴን፣ ደኢህዴን፣ ኦነግ፣ ሻቢያ ሳይቀር አጋርና ተባባሪ አድርጎ በአሶሳ፣ አርባ ጉጉ፣ አሰቦት፣ ጉራ ፈርዳ ወዘተ አማሮችን እየመረጠ የገደለው ያስገደለው የጨፈጨፈውና ያስጨፈጨፈው እውን የአማራውን ህዝብ አጋር አድርጎ ነው ወዳጅ አድርጎ ነው ወይስ ጠላት አድርጎ? በአማራው ህዝብ ላይ በወያኔ ተፈጸመው አስቀያሚ ተግባር በጭፍጨፋ ብቻ የተገደበ አይደለም። የስነ ልቦና ሰለባ የጥላቻ ዘመቻ ከፍቶበታል። የዘር እርባታን ማምከን በረቀቀ ዘዴ ተፈጽሞበታል። በጎጃም አርሶ አደሮች በተለይም ዳንግላ ዙሪያ ተግባሩን ፈጻሚ አስተማርቶ ሲፈጽም እንደነበር ማስረጃዎች አሉ። በሰኔ 15 ቀን 2011 ዓ.ም ተመረጥ በአዲስ አበባና ባህር ዳር የተፈጸመው የግድያና የማስተራመስ ተግባራት እንዲሁም የአርማጭሆ፣ የአጣዬ፣ የማጀቴ ወረራና ፍጅት ወያኔ በአማራው ህዝብ ላይ ያለው የማይደርቅና ያመረቀዘ የዘር ጥላቻ መገለጫ ተግባሮቹ ናቸው። ወያኔ በኢትዮጵያዊነታቸው ጠንካራና ጸና ያለ አቋም ባላቸው የራሱ ብሔር ተወላጆችና አባላቶቹ ላይ ሳይቀር እጁ የማይሰበሰብ መሆኑን ከሀየሎምና ከሰዓረ ግድያ መረዳት ይቻላል። ወያኔ ኤርትራን በመገንጠልና በማስገንጠል የኢትዮጵያና የኤርትራ ህዝብ ጠላትነቱን በተግባር አሳይቷል። ኢትዮጵያንም ወደ ባልባ ሀገር አድርጓል። የአማራን መሬቶች ለሱዳን እየቸረቸረ ለፖለቲካ ጥቅሙ አውሏል። ወያኔ በኢትዮጵያ ምድር የህዝብ ለህዝብ ፍቅር እንዳይኖር ጥላቻን ዘርቷል። በዚህም በጠላትነት የፈረጀውን የአማራ ህዝብ በሌሎች ወገኖቹ እንደ ጠላት እንዲመለከቱት ያልቆፈረው ጉድጓድ ያልፈነቀለው ድንጋይ የለም። ኦሮሞውን ከአማራው፣ ሲዳማውን ከወላይታው፣ አኝዋኩን ከኑዌር፣ ስልጤውን ከጉራጌው፣ ኢሳውን ከአፋሩ፣ ሶማሊያውን ቆሮሞ ቀማንቱን ወዘተ በማጋጨት አብሮነታቸውን በመሸርሸርና ጥላቻ ለመዝራት ብዙ ጥረቶችን አድርጓል። ካህያ ረፈደ ያህያና መለመደ እንዲሉ የወያኔን ጸረ ኢትዮጵያነት፣ ጸረ ህዝብነት፣ ጸረ ዲሞክራሲነት፣ ዘረኝነትና የዘር ጥላቻ አባዜ ልክፍት ወደ ሌሎች ወገኖች አልተጋባም ማለት አይቻልም። ለ28 አመታት ፖለቲካውንና ኢኮኖሚውን ተቆጣጥሮ በማይወዳትና በሚጠላት ኢትዮጵያ ላይ በብቸኝነት እንዲነግስ ተቀመጣል። በመጨረሻም የማስተላልፈው መልእክት ኢትዮጵያ ከ80 በላይ በሚገመቱ ብሔር ብሔረሰቦች የጋራ ሀገር ናት። ያገዛዝ ስርዓቶች ያደረሱባቸው ጭቆና እየመረራቸው እየጎመዘዛቸው የህዝብ ለህዝብ ግንኙነታቸው ሳይሻክር ለዘመናት ኖረዋል። ለፍትህ ለኩልነትና ንጻነት እንዲሁም ለዲሞክራሲያዊ ስርዓት እውን መሆን በጋራ ታግለዋል። ትግሉን በዘረኞችና አምባገነኖች መነጠቅ የተለመደ ተግባር እየሆነ ከመጣ በርካታ መታተን አስቆጠረና መከራው በዛ እንጂ በብሔር ብሔረሰብ የተዛቡ ጥያቄዎችና ጽንፈኞች ያገራቸውን ችግሮች እያወሳሰቧቸው መምጣታቸው የማይታበል ያገራችን ተጨባጭነት ነው። ሳይቆውቀናል ሳይበቁ በቅተናል ሳይማሩ ተመረናል ይያሉ አገራችንን ለመበታተንና ዜጎቿን እርስ በርስ ለማጫረስ ከሚውተረተሩ ዘረኞችና ጠባቦች የቆሸሸ አስተሳሰብ ራስን ለማጥባት ያስተሳሰብ አድማስን ማዳበርና ማስፋት ብቸኛው የትግል መሳሪያ ነው። የብሔር ብሔረሰብ ጥያቄ መሻፍራሽ ይሆናል፣ መቼስ ገንቢ ይሆናል፣ መቼስ የዲሞክራሲ ጥያቄ ነው፣ መቼስ ጸረ ዲሞክራሲ ይሆናል በሚሉ ንድፈ ሐሳብ ግንዛቤዎች መያዝ አገርን ሳይቆ ከመጥፋት ወገንን ከመጉዳትና ካጥፊዎች ጋር ከመነዳት ያድናል። የብሔር ብሔረሰቦች ጥያቄ መነሻው ጭቆና ነው፣ የፍትህና ዲሞክራሲ እጦት ነው። የቋንቋ የባህል ራስን በራስ የማስተዳደር ጥያቄዎች ስለሚሆን የዲሞክራሲ ጥያቄ ነው። የብሔር ብሔረሰቦች ጥያቄ በአግባቡ ካልተያዘ ጸረ ዲሞክራሲ፣ ጸረ አገርና ጸረ ሰላም የሚሆኑበት ሁኔታ እንዳለ መረዳት ይገባል። እንዳለ መታደል ሆኖ አብዛኞቹ በኢትዮጵያ የተነሱ የብሔር ብሔረሰብ ጥያቄዎች በዘረኝነት ጠባብነትና ጽንፈኝነት ላይ የተቃኙ ስለሆነ ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ዲሞክራሲና ጸረ ሰላም ናቸው። ጨቋኞችንና አገዛዛቸውን ተባብሮ ታግሎ ከመሰገድ ይልቅ ቅኝታቸው የኛው ህዝብ ለዚያኛው ያኛው ህዝብ ደግሞ ለዚህኛው ህዝብ ጠላት ነው የፍረጃ ዘመቻ ለሁሉም ጎጂ እንጂ ጠቃሚ አለመሆኑን መረዳት ተስኗቸዋል። በኢትዮጵያ ታሪክ ህዝብ ለህዝብ ጠላት ሆኖ የተከሰተበት ወቅት የለም። ይህ የወያኔዎችና ጉዲፈቻ ልጆቻቸው የሆኑት አዲሶቹ ሹሞች እንዲሁም በዙሪያቸው የኮለኮላቸው ጽንፈኞች ከንቱ ቅዠት ነው። ዘረኝነትና በዘር መደራጀት ከኢትዮጵያ ይጥፋ መራር ትግል ማካሄጃው ጊዜ ነገ ሳይሆን ዛሬ ነው። እባብን በእንጭጩ እንዲሉ የዚህ ስር የሰደደ የዘረኝነትና ጽንፈኝነት ቆሻሻ አስተሳሰብ መገላገያ ብቸኛው ምርጫችንና ዋስትናችን ሊሆን የሚችለው ሁሉን አሳታፊ ለሆነ የሽግግር ምስረታ ቀበቷችንን ጠበቅ አድርገን ትግላችንን ስንቀጥል ብቻ ነው። ነጻነታችንና እኩልነታችን ከተባበረ የህዝብ ትግል የሚወለድ እንጂ ከዘረኞችና ጠባቦች በመጽዋት የምናገኘው ሊሆን አይችልም። በተባበረ ትግላችን ለረጅም ዘመናት የተጠማነውንና የተራብነውን ዴሞክራሲያዊ ስርዓት ያለጥርጥር እውን እናደርጋለን። ተባብረን ስንታገልላቸው ዘረኞችና ጽንፈኞች ከስራችን ይንበረከካሉ። የጥፋት መላሳቸው ይዶለዱማል፣ የጥፋት እጃቸው ይሰበሰባል። የነበጣጣስ ቀጀታቸው ይመክናል፣ የጥላቻ ሰንኮፋቸው ይነቀላል፣ የውሸት ትርክታቸው ይመክናል። ወያኔ በማኒፌስቶ የለየለት የኢትዮጵያና የአማራው ህዝብ ጠላትነቱን የካደበት እውነት በቅርብ ጊዜ ይፋ ይወጣል። የተባበረው ህዝባዊ ትግል ኢትዮጵያን ለዜጎቿ ሁሉ የእኩል አገር ማድረጊያው ብቸኛ መንገዳችን ነው፣ ያለ ጥርጥር ጠላቶቻችን ሁሉ እናቸንፋቸዋለን ሲሉ መልእክታቸውን ያጠናቀቁት ደግሰው ጎልማ ከአዲስ አበባ ናቸው። ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠናቅቃለን። ሳምንት አርብ ከሌሎች ከእናንት ከአድማጮቻችን ከምናገኛቸው ደብዳቤዎች ጋር እስከምንገናኝ ደህና ቆዩን። መልካም ሳምንት።
Africa Madina Anche Fekaramba Hagari Addis Ababa
ጋሪ ወደፊት ፈረስ ወደኋላ ፖለቲካ ህዝበኛ የምንላቸው ፖለቲከኞች የሚወስዱት እርምጃ ለሀገሪቷ ያስፈልጋል የተባለውን ሳይሆን የህዝብ ድጋፍ ያስገኝልናል ብለው የሚያምኑትን ነው። እስኪደላደሉ ሰማይና ጨረቃን ሁሉ የርሻ መሬት ልናደርግላችሁ ነው። ወርቅ በመንገድ ይፈሳል ዘይት ቤንዚን አውጣን የማይሉት ነገር የለም። 28 አመታት ይቻገር ሲሉን የከረሙትም በስሟ ኢትዮጵያ ማለትን ይጀምሩና አልፋውም ኢትዮጵያዊነት ሱስ ነው ሲሉ ይደልሉናል። የሚያሳዝነው ጆሮ ሰጥተናቸው ልንበረከክ ዝግጁ ሆነን ራሳችንን ለቀጣይ ባርነት ለመዳረግ ስንቸኩል መታየቱ ነው። ተታለውና በተክለሰውነት ዙሪያ አሜሪካ ባጠነጠነው ፕሮፓጋንዳ ተወዝውዘው እንደ ትላንት ሁሉ ነግ ጨቋኛቸው የሚሆነውን ግለሰብ ማወደስና ማድነት ሲጀምሩ መለስ ብለው ታሪክን መቃኘት አይፈልጉም። ይህን የሚያሳስባቸውን ይጠላሉ። ያባ ከቀሰመው ተመክሮና ከተጨባጭ ሁኔታ በመነሳት የማይሆነውን ነገር አይሆንም፣ የማይጠቅመውን አይጠቅምም፣ ጎጂ ጅማሮን ከንቱ ግብዝነትን ለአምባገነንነት መክፈቻ ነው ሲል ብዙዎች ሐሳቡን በማጤንና በመረዳት ፋንታ ማውገዙን መርጠዋል። ላቀረባቸው ሐሳቦች ሆኑ ማጠየቂያዎች ግን ይህ ነው የሚባል ምላሽ መስጠት አልቻሉም። የተባለው ሁሉ ሆድ ሲያውቅ ዶሮ ማታ እንዲሉ ሁሉም የሚረዳው ሀቅ ነውና። በተቀነባበረ መልክ የጀመሩት የጥቃት ልፈፋ ግን ምን ያህል እንደዘቀጠው ያሳያል። የኢትዮጵያ ህዝብ 60% ወጣት ነው፣ ወጣቱ ደግሞ ድርጅቱን አያውቀውም ይላሉ። ታዲያ ምን ይሁን? 40% ካወቀው ይበቃል። የአራት አምስት ሰው ጠባብ ቡድኖችን ጠርቶ እያስተናገደ ያለ ህዝበኛ ቡድን ኢህአፓን አያውቀውም ብሎ ለማግለል መነሳቱ የሚያስቀና የሚያስተዛዝብም ነው። ኢህአፓን ለማግለል ጌቶቹ የወሰኑት የሚለው ስለሚደመጥና ተቀባይነትም ያገኛል በሚል ፍርሃት የተነሳ ለማፈን በተደረገው ውሳኔ መሰረት ነው። የኢህአፓ መርሃ ግብር ያረጀ ያፈጀ ነው፣ ለዘመናችን አይሆንም እያሉም ነው። የኢህአፓ መርሃ ግብር በ1966 እና በ2010 አንድ አይደለም፣ በየጊዜው እንደ ሁኔታው የተሻሻለም ነው። ሁሌም ግን ህዝባዊና ዴሞክራሲያዊ መሆኑን ማንም ሊክደው የሚችል አይደለም። ለዚያውም የትኛው አቋም ነው ጊዜ ያለፈበት? ዴሞክራሲያዊና ሁሉን አቀፍ ሽግግር የሚለው? ዴሞክራሲ ለሰፊው ህዝብ የሚለው? ለህዝብ የሚበጅ ቅይጥ ኢኮኖሚ ያለው? ሉዓላዊነት ለኢትዮጵያ የሚለው? የህግ የበላይነትና ፍትህ የሚለው? የነሱስ መርሃ ግብር ማለትም ካፒታሊዝም ተብየው ጮርቃ ልጅ ነው ወይስ የገማ የገለማና ለህዝብ ስቃይ ምክንያት የሆነው? ኢህአፓ ሲመሰረትም አሁንም ዘመናዊ ፓርቲ፣ የህዝብን ፍላጎትና መፈክር አራማጅ ድርጅት፣ ነጻ ኢትዮጵያዊ ድርጅት ነው። ለማንም ባዕድ አገሩን አልሸጠም፣ ቸርቻሪዎችንም አጥብቆ ይዋጋል። እንዳንዳንዶቹ ዋሾች የህዝብ ትግል መራን አራመድን ብሎ ሲዋሽ የሚደመጥ ሳይሆን መሰራት ያለበትን ባለው አቅም ሁሉ ሰርቶ ዛሬ ያለበት ሁኔታ ላመጣው የህዝብ ትግል ግለሰብ ነው የሚሉት ሳይሆን ያቅሙን አስተዋጽኦ አድርጓል። ጋሪውን ከፈረሱ አስቀድሞ የተከሰተው ህዝበኛነት ለአገርና ለህዝብ በቅድሚያ ምን መከናወን እንዳለበት የተነገረውን ሁሉ የሚጻረር ነው። የወያኔ እጅ ያለበት የህዝብ ግድያና ብጥብጣ ሰፍኖ እያለ ይህን በአስቸኳይ ለመፍታት ከመጣር ይልቅ አዲሱ ሹም ዙረትና ሽርሽር፣ በባዕድ አገር የሚኖሩትን ለመደለል ጉዞን፣ ሁሉን የፖለቲካ እስረኛ መፍታትና የህግ የበላይነትን ለማስፈን መጣር ሳይሆን ለወንጀለኞች የምህረት አዋጅን ማጥለቅ መርጧል። እርምጃዎቹ ሁሉ አንገብጋቢና ቀዳሚ ሳይሆኑ ህዝበኝነትን የሚያንጸባርቁ መደለያዎች መሆናቸውን ገና ያልተረዱ ብዙዎች መኖራቸው አገራችን ለቀጣይ ምጸትና መከራ መዳረጓ ሲያንሳት ነው የሚያሰኝ ነው። ሁሉን አቀፍ የሽግግር ሂደት ይጀመር፣ የሽግግር መንግስት ይቋቋም የተባለውን ዋና የህዝብ ጥያቄ ወደ ጎን ጥሎ የግለሰብ አገዛዝን፣ ያው የምናውቀው ቆሻሻ ቡድንን ቀጣይ ባለስልጣንነትን ለማስፈን መፍጨርጨሩ ቅድሚያ ተሰጥቶት እያየን ነው። ህዝበኞቹ ምክር የማይሰሙ ሆኑ እንጂ በየአጋጣሚውና መድረክ በይፋም በሌላም የግንኙነት መንገድ አስቸኳይ ተግባሮች ሊሆኑ የሚገባቸውን ጠቁመንላቸው ነበር። ፈረሱ ከጋሪው መቅደም እንዳለበትም ነግረናቸው ነበር ማለትም ይቻላል። አንደኛ፣ ሁሉን የፖለቲካ እስረኞች አለምንም ቅድመ ሁኔታ መፍታትና የህዝብን መብት የሚጻረሩትን አዋጆች ሁሉ መሻር። የምህረት አዋጅ ያጸደቀ ፓርላማ ተብዬ ተቋም ለዚህ ውሳኔ ጊዜ ሊያንሰው አይጠበቅም። ሁለተኛ፣ ህዝብ የጠላቸውን ብሔረተኛ ገለባ ቡድኖችና ግለሰቦች ጋብዞ አስተናጋጅና የፈሰሰ ቡና ጠራጊ ከመሆን ሀቀኛ አገር ወዳድ ኃይሎች ሁሉ ከቱሉ ፎርሳ እስከ መዋንበሳ ቀርቦ ሁሉን አቀፍ የሽግግር ሂደት ለመጀመር በትኩረት መጣር። የሽግግርን አስፈላጊነት ይዘት አሳጥቶ በነሌንጮ አጥፊ ምክር መሰረት በያዝነው መንገድ ሽግግር ይመጣል ማለቱን በአስቸኳይ ትቶ ግለሰብን እንዳሸጋጋሪ ማቅረብን፣ ማንንም ድርጅት በባዕድ ትዕዛዝ ለማግለል ሳይሞከር ሁሉን አቀፍ ሽግግርን በአቋራጭ አስወግዶ በህዝበኛ መንገድ መፈክሩን ቀምቶ ግን በተግባር የሰለቸንን አገዛዝ እድሜ ለመስጠት እየተጣረ ያለው ሁሉ ከንቱ ነውና ማብቃቱ የሚመረጥ ይሆናል። የሀገራቸው ጉዳይ ከሚመለከታቸውና ለህዝባዊና ሰላማዊ ሽግግር አስፈላጊ የሆኑትን ኃይሎች ከማነጋገር ፋንታ ጭብጨባን መሻትና ይመቹናል የሚባሉትን ያውም ብሔር ነክ ቡድኖችን ብቻ ቅድሚያ መስጠት በጣም ስህተት ነው።
ከህዝብ ኃይሎች ጋር መቆም ለለውጥ ሂደቱ ማስተናና ጉልበት እንደሚሆን መገንዘቡ ይገባል እንጂ አገዛዝና ፍራሱ ሳይነካ የራስን በህረሰብ ሰዎች መሾም ላይ ማተኮሩ ፋይዳ አይኖረውም። ይበልጥ ግጭትን አስከትሎ የጨነቀው ከወያኔም እንዲጠጋ ይገፋል እንጂ ተቀመይታ የሌለው ጠባብና ጎጂ ትምሪትም ነው። የኢትዮጵያን ውስብስብ ችግሮች በሰላምና በውይይት ለመፍታት መጣር ያሻል እንጂ በግለሰብ እና በተወሰነ ቡድን ሊፈታ የሚችልም አለመሆኑን መገንዘብ መቅደም ያለበት ግንዛቤና ብልህነት ነው። ለኢትዮጵያ ደግ ከመመኝ ሁሉ የስልጣን ጥሜት ካላወረው ሁሉ የሚጠበቅ ነው። ሶስተኛ የህዝባችንን ችግርና ስቃይ ለማስወገድና ድህነትን ለመቋቋም እርምጃ መውሰድ መጀመርን ተገቢ የኢኮኖሚ አቋሞችና አዋቂዎችን አማክሮ መያዝን አገርን ለባዕድ ገልቦ ማቅረቡን ማቆምን የኑሮ ውድነትን መቅረፍን ማስቀደም ያስፈልጋል። የአዲሱ ሹም የኢኮኖሚ ፖለቲካ አንዳንድ ዶላር አዋጡ ብር መቀየርና ያው ህዝብን ዘረፋ ማጧጧፉ እንጂ ቀናና የተጠና ባለመሆኑ ጉዳት እየደረሰ ነው። ሁሉን አውቃለሁ ማለትና በጸረ ኢትዮጵያ ባዕዳን ምክር መቃኘቱን መተው አስፈላጊ ነውና ይህንንም መረዳት ያሻል። እነዚህን ቀዳሚ እርምጃዎች ለመውሰድ ሀቀኛና ሙሉ ጥረት ካለ ይህን ደግፎ ኢትዮጵያን ከቀውስ ሊያወጣ የማይፈልግ የለም ብለን ማመኑን እንመርጣለን። ከአጠቃላዩና አገራዊ ህዝባችንን ከሚመለከት ጥያቄዎች ወጣ ስንል ደግሞ ድርጅታችንን በሚመለከት የተወሰደው አቋም ተቃውሞን እንድናሰማ የሚገፋፋን ነው። አንድም የኢህአፓ የፖለቲካ እስረኛ አልተፈታም ወይም ስለ ሁኔታቸው የተሰጠ ምንም ገለጻ የለም። አዲሱ ሹም የመለስ ዜናዊን አቋም ጠብቆና ተከትሎ ስለ ኢህአፓ ላይናገር ላይጋገር ምሎ ተገዝቶ በመገኘቱ ከድርጅቱ ጋር አሜሪካ ባዘዘው መሰረት ምንም የይፋ ግንኙነት ማድረግን አልፈለገም። ያለን ህዝባዊ ድርጅት የለም ማለቱና ለአሜሪካ የሚጠቅመውን የማግለል አቋም መያዙ ለህዝብና ለሀገር የማይጠቅም መሆኑን ለማስረዳትም ጊዜን አናጠፋም። አገራችንን ለሻቢያና ለባዕዳን ከፍቶ የመስጠቱ አቋምም ቢቆም ቢለወጥ ይመረጣል ያልነውን እንደ ጸረ ሰላም ጸረ ኤርትራ በመውሰድ የተከፈተው ዘመቻ በሻቢያ ደጋፊዎችም እየተሰራጨ ያለው ቢቆምም የሚመረጥ ይሆናል። ዛሬም ነገም ጫጫታና የህዝበኞች ጥቃት ሳያግደን የህዝባችንን አንገብጋቢ ጥያቄዎች ምላሽ ለማስገኘት መዋደቃችን የሚያቆም አይደለም። ያባን ለማጥፋትና ከህዝብ ለመነጠል ያለፉትም በትኩረት ሞክረውት ያልተሳካ ጉዳይ ነው። ድርጅቱ ከህዝብ ጎን ሆኖ ትግሉን የሚቀጥል ከመሆኑ ባሻገር የትግሉም ተመክሮ ቀላል ሚዛን የሚሰጠው አለመሆኑን ማወቅ የሚበጅ ይሆናል። ሱዳን ሰባል ኬር የሚላት አበባ ከጧት እስከ እኩለ ቀን ደምቃ ታብብና በተሰዓት ድራሹ አይገኝም። አሜሪካዊው አንድ ዋርሆል ደግሞ እያንዳንዱ ሰው በሆነ ወቅት የ15 ደቂቃ ዝና መድረክ ሊያገኝ ይችላል ብሏል። ያዙን ልቀቁን ያሉ ቡድኖችና የፖለቲካ ሰዎች ድራሻቸው ሲጠፋ ደግመን ያየነንና ከሰፈነው ጫጫታ ባሻገር ብልጭ ብልጭ የሚለውን ዘላቂ ሀቅ የማየቱ ልምዱም ችሎታውም አለን። ብዙዎቹም ቢኖራቸው ምንኛ ባማረ። ብዙዎቹም ከግርግሩ የሚያተርፉትን ቀማኛዎች አውቀው ቢገኙ ምንኛ በተጠቀሙ። ለህዝብ የሚበጅ ሁሉን አቀፍ የሽግግር ሂደት ይቅደም። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።